ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ኢህአዴግ ህዝቡን በዘር እያናቆረ እድሜውን ለማርዘም የወጠነው እኩይ ሴራ ዛሬ ላይ መላ አገሪቱን እየናጣት ይገኛል። ሰሞኑን በሶማሌና በኦሮሚያ ክልሎች መካከል የተፈጠረው ጦር የመማዘዝና የወራ ድርጊት ለአገር ህልውና እጅግ አደገኛ ከመሆኑ አንጻር ህዝብን እየመራሁ ነው የሚለው አካል በአስቸኳይ ብሔራዊ መግባባት የሚፈጠርበት ሁኔታ እንዲያመቻች እንጠይቃለን።
የሰማያዊ ፓርቲ የህዝብ ግንኙነት ኃላፊ አቶ አበበ አካሉ ናቸው። ዝርዝሩን በዕለቱ አብይ ዘገባ ይዘናል።
ከሶማሌ ክልል የተፈናቀሉ ከ40 ሺህ እስከ 50 ሺህ የሚደርሱ ሰዎች ምስራቅ ሐረርጌ መግባታቸውን የዞኑ አስተዳዳሪ ማምሻውን ለአሜሪካ ድምፅ ገለጡ።
ከጅጅጋ አካባቢ ከኢትዮ ሶማሌ አካባቢ የሚመጡ በርካታ ተፈናቃዮች አሉ። ምዝገባ ላይ ነን ያለ ነው። በመኪና ብዛት ስናየው አጠቃላይ የመጣ ሰው ወደ 40-50 ሺህ ይጠጋል ተብሎ ነው የሚታሰበው።
የምስራቅ ሐረርጌ ዞን ዋና አስተዳዳሪ አቶ መላኩ ፋንታ ናቸው። የዚህንም ዝርዝር በመጽሔቱ ክፍለ ጊዜ እናቀርባለን።
የኢጋድ አብዛኞቹ አባል ሀገሮች ዜጎቻቸው በየሀገሩ በነጻነት እንዲንቀሳቀሱ የቀረበውን ሀሳብ ደገፉ። ደቡብ ሱዳን ደግሞ ነገሩ አልጣማትም፣ እምቢታዋን ቀጥላለች። ለንደን ውስጥ በዛሬ ማለዳ በደረሰ ምድር ውስጥ ባቡር ውስጥ በደረሰ የፍንዳታ በርካታ ሰዎች ተጎድተዋል።
ሁለቱም በዋና ዋናው የዓለም ዜናዎች ውስጥ ይቀርባሉ። ጤና ይስጥልኝ፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። የዛሬ አርብ መስከረም 4 2010 ዓ.ም ተረኛ አስተናጋጆች አሉላ ከበደና
ቆንጂት ታየነን። ፕሮግራማችንን ንጉሱ ታምሬ ይመራል። በቅድሚያ የሰዓቱን የዓለም ዜና እናሰማችኋለን።
በኦሮሚያና በሶማሌ ክልሎች ወሰኖች ባሉ ወረዳዎች ውስጥ እየተካሄደ ካለው የጥቃት እርምጃና ግጭቶች ጋር በተያያዙ ምክንያቶች ከተፈጠረው የጸጥታ ቀውስ ጋር ተያይዞ ከሶማሌ ክልል የተፈናቀሉ ከ40 ሺህ እስከ 50 ሺህ የሚደርሱ የኦሮሞ ተፈናቃዮች ምስራቅ ሐረርጌ መግባታቸውን የዞኑ አስተዳዳሪ ማምሻውን ለአሜሪካ ድምጽ ገለጡ። በሌላ በኩል ጭናቅሰን ውስጥ ዛሬ በተፈጠረ ግጭት የሶስት ሰው ህይወት መጥፋቱ ተሰምቷል። ይህ በእንዲህ እንዳለ ከዚሁ የሁለቱ አጎራባች ክልሎች ቀውስ ጋር ተያይዞ ጎረቤት ሶማሌላንድ ውስጥ በስደት የሚኖሩ ኢትዮጵያውያን ህይወት ያጠፋ ጥቃት እየተፈጸመባቸው መሆኑ ከፍተኛ ስጋት ላይ እንደሚገኙም እየገለጡ ነው። ቆየት ብለን በመጽሔቱ ዝርዝሩን እናሰማለን።
የምስራቅ አፍሪቃ ሀገሮች ክልላዊ የልማት በይነ መንግስታት ባለስልጣን ኢጋድ አብዛኞቹ አባል ሀገሮች ዜጎቻቸው በአባል ሀገሮች ውስጥ በነጻነት ማለት ያለ ለፈቃድ እንዲንቀሳቀሱ የቀረበውን ሀሳብ እየደገፉ ነው። ደቡብ ሱዳን ግን ነገሩ አልጣመኝም ብላ እምቢ ብላለች። ስምንት አባል ሀገሮች ያሉት ኢጋድ ባለስልጣናትና ዲፕሎማቶች በዚህ ሳምንት ደቡብ ሱዳን ዋና ከተማ ጁባ ላይ ተሰብስበው በጉዳዩ ላይ መክረዋል። በንግድ በቀረጥና በመገናኛ ጉዳዮች ላይም ተወያይተዋል። በደቡብ ሱዳን የኢጋድ የተጠባባቂ የህዝብ ግንኙነት ኃላፊ አብድራሂም አህመድ ሀሊል በክልሉ ለአባል ሀገሮች ዜጎች ቪዛ እንዳያስፈልግ ቢደረግ የምጣኔ ሀብት እድገት ያበረታታል ብለዋል። በደቡብ ሱዳን የአውሮፓ ህብረት ልዑካን ቡድን መሪ ስቴፋኖ ድሊዮ በበኩላቸው የይለፍ ፈቃድ ሳያስፈልግ መዘዋወሩ አባል ሀገሮቹ አንድነት እንዲፈጥሩ ይጠቅማል ብለዋል። በእርስ በርስ ጦርነት ውስጥ ያለችው የደቡብ ሱዳን ባለስልጣናት ግን በሀሳቡ ይህን ያህል አልተደሰቱም። በአፍሪካ ህብረትና በኢጋድ የደቡብ ሱዳን አምባሳደር ዴቪድ ቦም ቾት የአባል ሀገሮቹን ድንበር ክፍት ማድረጉ የመከላከያ ችግር ያስከትላል ሲሉ ነው የተከራከሩት። የአገር ውስጥ ደህንነት ሚኒስትሩም የደቡብ ሱዳን ህዝብ 70% ያልተማረ በመሆኑ በአባል ሀገሮች ውስጥ በነጻነት መዘዋወር ቢፈቀድ ምንም የሚጠቅመው የለም፣ ስራ ፍለጋ ወደ ኢትዮጵያ አይሄድ፣ ወደ ኬንያ የሚሆን ወደ ዩጋንዳ አይሄድምና ብለዋል።
ቦር የሚሏት የደቡብ ሱዳን ከተማ ውስጥ በአባይ ወንዝ ሙላትና ከባድ ዝናም ጥሎ በተከሰተው ጎርፍ ሳቢያ ብዙ መኖሪያ ቤቶች ተጠራርገው በብዙ መቶዎች የሚቆጠሩ ቤተሰቦች ካለ ምግብና መጠለያ መቅረታቸው ተገለጠ። ጎርፉ ውስጥ የአዞን የመሳሰሉ አደገኛ አሮዎች ስላሉ ሰግተናል ሲሉም ነዋሪዎች ለአሜሪካ ድምጽ ገልጠዋል።
የዩጋንዳ ገዢው ፓርቲ በሕገ መንግስቱ ውስጥ ለፕሬዝዳንትነት የሚወዳደሩ እጩዎችን እድሜ የሚወስነውን አንቀጽ ለመሰረዝ የሚያስችል ሐሳብ ለምክር ቤቱ እንደሚያቀርብ አስታወቀ። እርምጃው ለረጅም ጊዜ በስልጣን ላይ የቆዩት ፕሬዝዳንት ዮዌሪ ሙሴቪኒ በመጪው ምርጫ እንዲወዳደሩ የሚያስችላቸው ቢሆንም ለፓርላማው የቀረበው ሐሳብ ግን ከወዲሁ ከራሳቸው ከሙሴቪኒ ፓርቲ ሳይቀር ተቃውሞ ጭሯል። በመጽሔት ክፍለ ጊዜ በሚቀርበው ዘገባ ዝርዝሩ ይሰማል።
ይህ በእንዲህ እንዳለ ሕገ መንግስታዊ ለውጥ ይካሄድ፣ ገዢው ቤተሰብም ከስልጣን ይውረድ በማለት ሶስት ቀናት ያህል ከተካሄደው የተቃውሞ ሰልፍ ተከትሎ የቶጎ ፓርላማ አባላት ዛሬ በፕሬዚዳንታዊ ስልጣን ዘመን ገደብ ላይ ክርክር ይዘዋል። ምዕራብ አፍሪካዊቱ አገር ለአምሳ ዓመታት በአንድ ቤተሰብ ተገዝታለች። የአሁኑ ፕሬዚዳንት ፎሬ ኛሴኒቤ ደግሞ ስልጣን ላይ 12 ዓመት አስቆጥረዋል። የእሳቸው ተቃዋሚዎች ፕሬዚዳንቶች በሁለት የስልጣን ዘመን እንዲገደቡ፣ ምርጫዎች በሁለት ዙር እንዲካሄዱና በውጭ ያሉ የቶጎ ተወላጆችም ድምፅ የመስጠት መብታቸው እንዲከበር ሲሉ ነው የጠየቁት።
አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ወደ 380 ሺህ የሚጠጉ ሮሂንጋ ሙስሊሞች ከምዕራብ ሚያንማር እየሸሹ መውጣታቸው ዩናይትድ ስቴትስ ከሀገሪቱ የወታደራዊ በላይነት ከሰፈነበት መንግስት ጋር ያላትን ግንኙነት በአዲስ መልክ እንድታይ አነሳስቷታል። ይህ ሰብአዊ ቀውስ ዋሽንግተን ከአንጋፋዋ የዲሞክራሲ ታጋይ አውንግ ሳን ሱቺ ጋር ያላትን ቅርብ ግንኙነት እየጎዳው ነው ሲል የአሜሪካ ድምጽ ዘጋቢ ቢል ጋሎ ባጠናቀረው ዘገባ አስረድቷል። አዳነች ፍሳዬ ዘገባውን ይዛለች።
በብዙ መቶ ሺዎች የሚቆጠሩ ሮሂንጋ ሙስሊሞች ወደ ባንግላዴሽ እየሸሹ ናቸው። ቡድሂስቶች በሚበዙበት ሚያንማር የዘር ማጽዳት ተግባር እየተፈጸመባቸው እንደሆነ ታውቋል። የሚያንማር መንግስት ግን ግጭት የቀሰቀሱት የሮሂንጋ አማጽያን ናቸው በማለት የዘር ማጽዳት ክሱን አስተባብሏል። ሚያንማር ከወታደራዊ መፈንቅለ መንግስት ወደ ዲሞክራሲ የምታደርገው የሽግግር ሂደት ፈር መልቀቅ ምልክት እንደሆነ ተገልጿል። ዩናይትድ ስቴትስ በጉዳዩ ላይ እንድታስብበት አድርጓል። ዲሞክራቱ ሴኔተር ቤን ካርዲን አብራርተዋል።
የበርማ መንግስት ይህን ቀውስ ማቆም አለበት። እንዲህ አይነት ተግባር ተቀባይነት እንደማይኖረው የዩናይትድ ስቴትስ አስተዳደር ግልጽ ማድረግ ያለበት ይመስለኛል።
አብዛኛው ነቀፌታ ያነጣጠረው ብዙም ስልጣን በሌላቸው መሪ ኦንግ ሳን ሱቺ ላይ ነው። ለረጅም ጊዜ ለዲሞክራሲ ሲታገሉ የቆዩት ኦንግ ሳን ሱቺ የወገዛ ኢላማ የሆኑት በሮሂንጋዎች ላይ ዝምታን በመምረጣቸው ነው። ግድያውን ለማቆም ባይችሉም እንኳን ቢያንስ ችግሩ እንዳለ አምነው መቀበል ነበረባቸው ይላሉ ሰዎቹ። የበርማ የሰብአዊ መብት ታጋይ ሟንግ ዛርኒ ኦንግ ሳን ሱቺ ችግሩን አቃለው አይተውታል። ሮሂንጋዎችን አደጋ አድርገው የሚያዩበት ጊዜ አለ ይላሉ።
On this specific issue of Rohingya, both Aung San Suu Kyi and the Burma
የሮሂንጋዎችን ጉዳይ አስመልክቶ ኦንግ ሳን ሱቺ የበርማው ወታደራዊ ኃይል ጋር አንድ መዝሙር ነው የሚዘምሩት። አንድ አይነት አመለካከት ነው ያላቸው ለማለት ነው።
የዩናይትድ ስቴትስ ሴኔተሮች ባለፈው ሳምንት ያወጡት የውሳኔ ሐሳብ ኦንግ ሳን ሱቺ ሮሂንጋ ሙስሊሞች ላይ የሚፈጸመውን ጭካኔ የተመላበት ተግባርን በሚመለከት በማንሳት ያሰሙት የነበረውን ቀስቃሽ አነጋገር በተግባር ላይ ያውሉ ይላል።
ሰሜን ኮሪያ አሁንም ሚሳኤል በመተኮሷ በጉዳዩ ላይ ዓለም አቀፍ እርምጃ እንዲወሰድባት የሰሜን አትላንቲክ ሀገሮች ቃል ኪዳን ድርጅት ኔቶ አሳሰበ። የኔቶ ዋና ጸሐፊ የንስ ስቶልተንበርግ ዛሬ ባወጡት መግለጫ ሰሜን ኮሪያ የተባበሩት መንግስታት ድርጅት ውሳኔዎችን በማናለብኝነት በመጣስ ሚሳይል ተኩሳለች፣ ይህም በዓለም አቀፍ ሰላምና ጸጥታ ላይ የተሰነዘረ ከባድ ስጋት እንደመሆኑ ዓለም አቀፍ ምላሽ ሊሰጥበት ይገባል ብለዋል።
በመጨረሻም ለንደን ውስጥ ዛሬ አርብ ጠዋቱ ላይ ወደ ስራ የሚሄዱ ተጓዦች በታጨቁበት የምድር ውስጥ ባቡር በደረሰ ፍንዳታ ቢያንስ 18 ሰዎች መጎዳታቸው ተገልጿል። ብዙዎቹ በተነሳው እሳት ተቃጥለው ነው የተጎዱት። ፖሊሶች ድርጊቱን በሽብርተኛ ተግባርነት ፈርጀው ምርመራ ይዘዋል። ተሳፋሪዎች ቃጠሎና ፍንዳታ ተነስቷል ብለው ካስታወቁ በኋላ የታጠቁ ፖሊሶች ወዲያውኑ ነው ፓርሰንስ የምድር ውስጥ ባቡር ጣቢያ ገብተው ክትትል የጀመሩት። ቃጠሎ የተነሳው ከፈንጂ ነው ብለዋል። የብሪታንያ የውጭ ጉዳይ ሚኒስትር ቦሪስ ጆንሰን ህዝቡ እንዲረጋጋ ተማጽነዋል። ስለ ፍንዳታው እንዲህ ነው ብሎ በግምት ከመናገር መቆጠብ ያስፈልጋልም ሲሉ መክረዋል። የለንደን ከንቲባ ሳዲቅ ኻን በበኩላቸው የለንደንን ህዝብ ሽብርተኝነት አያንበረክከውም ብለዋል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ በበኩላቸው በለንደን ሌላ የደካማ ሽብርተኛ ጥቃት ተሰነዘረ ካሉ በኋላ በትዊተራቸው እነዚህ በሽተኞችና እብዶች የእንግሊዝ ደህንነት ማለት ስኮትላንድ ያርድ ሲከታተላቸው የነበረ ነው፣ ቀደም ብሎ እርምጃ መውሰድ በተገባው ሲሉ ፕሬዚደንቱ አክለዋል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ19ና በ22 ሜትር ባንዶች እንዲሁም በናይል ሰዓት የሚተላለፈውን የዕለተ አርብ ምሽት ስርጭታችንን ነው። አስተናጋጆቻችሁ አሉላ ከበደና
ቆንጂት ታየነን። ወደ ዕለቱ አብይ ርዕስ ከማለፋችን በፊት ቆየት ብለው ከሚቀርቡት የዕለቱ መሰናዶች አንድ ሁለቱን ባጭር ባጭሩ እናስተዋውቅ።
እናንተ ስትከተሉት የኖራችሁትም አሁንም በተግባር እያደረጋችሁትም ያለው የአማራና የቅማንት ሕዝብ በሰላም በስምምነት ለመፍታት የተስማማበትን ዲሞክራሲያዊ መብት
አልተስማማም። ምንም ይሄ ሕዝብ አልተስማማም። የተወሰኑ ኤሊቶች የሚገፉት በወያኔ የተመለመሉ ኤሊቶች የሚገፉት እንጂ በመሬት ላይ ያለው አርሶ አደሩ ወይም ደግሞ ሰፊ ሁን ይሄን አይደግፍም። ይሄን በጭራሽ አይደግፍም።
ይሄ እሰጣ ገባን የመሰለ ከረር ያለ ክርክር ነው። ታዲያ እሰጣ ገባ አይደለም። እሁድ በሚካሄደው የቅማንት ህዝበ ውሳኔ ደጋፊና ተቃዋሚ የሆኑ የብሔረሰቡ አባላት ናቸው የሚከራከሩት። ሙሉ ዝግጅቱ በሁለተኛው አጋማሽ መጀመሪያ ይጠብቃቸዋል። አሁን የዕለቱን አብይ ዘገባ። ኢትዮጵያ በአሁኑ ወቅት ሀገራዊ ህልውናዋ ከምን ጊዜውም በባሰ ሁኔታ አደጋ ላይ ወድቋል ሲል ሰማያዊ ፓርቲ አስታወቀ። የአደጋው ዋና መንስኤ ደግሞ ኢህአዴግ በብሔርና በቋንቋ መሰረት ያዋቀረው ፌዴራላዊ ስርዓት ነው ሲል ይከሳል። ከነገ ወዲያ እንደሚካሄድ የሚጠበቀውን የቅማንት ማህበረሰብ ህዝብ ውሳኔም በምርጫ ቦርድ ብቻ መመራቱም ታማኒነቱን ያሳጠዋል ብለዋል ሰማያዊ ፓርቲ። መለስካቸው አመሃ ዝርዝሩን ይዘዋል።
ሰማያዊ ፓርቲ ዛሬ ረፋዱ ላይ በጠራው ጋዜጣዊ ጉባኤ ያሰራጨው የጽሑፍ መግለጫ መጀመሪያዎቹ መስመሮች አገራችን ኢትዮጵያ በዘመነ ኢህአዴግ የ26 ዓመት አገዛዝ በተወሳሰቡ ችግሮች ተሰናክላ ከጊዜ ወደ ጊዜ ውድቀቷ እየተፋጠነ መሆኑን በገሃድ እየተመለከትን ነው። በዘር ላይ የተገነባው የፌዴራል ስርዓት አገሪቱን ከድጡ ወደ ማጡ እያሰረጋት መጥቷል። በትውልድ ቅብብሎች ዛሬ ላይ የደረሰችው አገራችን ለነገው ትውልድ የመተላለፏ ጉዳይ ጥያቄ ውስጥ ከገባ ውሎ አድሯል ሲል እጅግ ጨለማ ገጽታ ያሳያል። በዚህ ጽሑፉ ፓርቲው አለ ያለውን የሰብአዊና ዴሞክራሲያዊ መብቶች መጣስ፣ በዚህም ምክንያት ፖለቲካዊ ምህዳሩ መጥበብና የገዢው ፓርቲ አምባገነናዊ ባህሪ ገኖ መታየቱን ይዘረዝራል። አስከትሎም ፓርቲው እነዚህን ሁሉ ችግሮች በሰላማዊ መንገድ በመታገል መፍታት እንደሚቻል በመጠቆም ፓርቲው የሕዝብ አንገብጋቢ ጥያቄዎች ናቸው ባላቸው ዙሪያ በሚያደርገው ትግል ሕዝቡን እንዲደግፈው ጥሪ አቅርበዋል። በፌዴራላዊ ስርዓቱ ምክንያት ተነስተዋል ያላቸውን ግጭቶች ለማቆምም መንግሥት መውሰድ አለበት ያለውን እርምጃም ይገልጻል። የፓርቲው የሕዝብ ግንኙነት ኃላፊ አቶ አበበ አካሉ
በዘርና በቋንቋ ላይ የተመሠረተው ፌዴራሊዝም በተለያዩ ችግሮች ከመወሳሰቡ የተነሳ የድንበር ግጭቶች እየተበራከቱ መጥተው አገሪቱን አጣብቂኝ ውስጥ ከተዋታል። የወልቃየት የማንነት ጥያቄ፣ የቅማንት ማህበረሰብ ጥያቄ፣ በጌዴኦ ዞን፣ በጉጂ ዞን የሚነሱ የጎሳ ግጭቶች፣ አሁን ደግሞ በኦሮሚያና በሶማሌ ክልሎች የድንበር አወሳሰን ላይ የተነሱ ግጭቶች የዜጎችን ህይወት እየቀጠፈ ይገኛል። ኢህአዴግ ህዝብን በዘር እያናቆረ እድሜውን ለማርዘም የወጠነው እኩይ ሴራ ዛሬ ላይ መላ አገሪቱን እየናጣት ይገኛል። ሰሞኑን በሶማሌና በኦሮሚያ ክልሎች መካከል የተፈጠረው ጦር የመማዘዝና የወራ ድርጊት ለአገር ህልውና እጅግ አደገኛ ከመሆኑ አንጻር ህዝብን እየመራሁ ነው የሚለው አካል በአስቸኳይ ብሔራዊ መግባባት የሚፈጠርበት ሁኔታ እንዲያመቻች እንጠይቃለን።
በኦሮሚያና በሶማሌ ክልሎች መካከል የተቀሰቀሰው ግጭት በህዝብ መካከል የተነሳ ግጭት ነው ወይስ በተለያዩ ቡድኖች መካከል የተቀሰቀሰ ግጭት ነው ለሚለው የጋዜጠኛ ጥያቄ የሰማያዊ ፓርቲ አመራር አባላት የተለያዩ መልሶች ሰጥተዋል። የፓርቲው ጥናትና ስትራቴጂ ኃላፊ አቶ አሮን ሰይፉ በስልጣን ላይ ያለው መንግስት ለአንዴና ለመጨረሻ ጊዜ የብሔረሰቦች ችግሮችን ፈትቻለሁ እንደሚል ያስታወሱና የሚታየው ግን ይህ አይደለም በማለት ይጀምራሉ።
በኢትዮጵያ ታሪክ ውስጥ እንደዚህ 26 ዓመት ብሔረሰቦች እርስ በርስ የተጋጩበትና የተጠፋፉበት እንዲሁም የጥላቻ ውስጥ የገቡበት ወቅት የለም። ስለዚህኛ ሩት ኮዙ ብለን እናስበው ስርዓቱ የተቋቋመበት ብሔር ተኮር የሆነው የፌደራሊዝም ስርዓት ስለሆነ ይሄን የሚስተካከልበትን መንገድ አሁንም ቢሆን አረፈደም እልባት የሚሰጥበትን ማሻሻያ የሚደረግበትን ሁኔታ መንግስት ከሚመለከታቸው አካላት ጋር የፖለቲካ ፓርቲዎችም ምሁራንም ሌሎችም አካላት ጋር ተነጋግሮ መፍትሄ የሚገኝበትን አማራጭ መመልከት አለበት።
ማን ከማን እንደሚጋጭ በእርግጠኝነት ለመለየት አስቸጋሪ መሆኑን የገለጹት አቶ አበበ አካሉ ደግሞ ፓርቲያቸው የተለየ ቅድ እንዳለው ጠቁመዋል።
በቅርብ ጊዜ ውስጥ ከመያድና ከመድረክ ጋር ከመሳሰሉት የፖለቲካ ፓርቲዎች ጋር አንድ ዴሊጌሽን ቡድን አቋቁመን ወደ ስፍራው መላክ እንፈልጋለን። ይሄ የኛ ሐሳብ ነው። ይሄን ቀርቧል። ይሄን ሰሞኑን በውይይት እናዳብረውና ቢያንስ ከፓርቲዎቹ አንዳንድ ሰው ወደዛ ክልል ሄደን አይተን በአግባቡ በአካል ተገኝተን ማን ነው እሱ የሚለውን ነገር እናረጋግጣለን። እስከዛ ድረስ ግን አገር እየመራ ያለው ፓርቲ ይሄን ጉዳይ በቸልታ ማለፍ የለበትም። ክልሎች እርስ በርስ የተነሱ ምክንያቱም በተፈጠረው የድንበር ማካለል ጉዳይ የተፈጠረ ችግር ነው።
ሰማያዊ ፓርቲ መስከረም 7 ቀን 2010 ዓ.ም የሚከናወነውን የቅማንት ማህበረሰብ ውሳኔ ህዝብ በተመለከተ ምርጫ ቦርድን ገለልተኛ የሆነ አካል አይደለም በማለት ፍትሐዊና ነፃ ህዝበ ውሳኔ አልጠብቅም ብሏል። አቶ አበበ አካሉ
መስከረም 07 2010 የሚደረገው የቅማንት ማህበረሰብ ህዝበ ውሳኔ የኢህአዴግ አንድ ክንፍ በሆነው የምርጫ ቦርድ ብቻ የመመራቱ ጉዳይ ተአማኒነት የለውም። የምርጫ ቦርድ ገለልተኛ አለመሆኑ፣ የቀድሞ የቦርዱ ሰብሳቢ በፖለቲካ ሹመት አምባሳደር የመሆናቸው ጉዳይ ዋነኛ ማረጋገጫ ነው። ከዚህ ወገንተኛ ከሆነ ምርጫ ቦርድ ፍትሐዊና ነፃ ህዝበ ውሳኔ ይካሄዳል የሚል እምነት የለንም። በተጨማሪም የጎንደር ህዝብ በወልቃየት ጉዳይ ያነሳው ጥያቄ ተገቢ ምላሽ ሳያገኝ ሰሜን ጎንደርን በሶስት ዞኖች የመሸንሸኑ ጉዳይ ፓርቲያችንን ክፉኛ አሳስቦታል።
መግለጫውን የሰጡት የፓርቲው አመራር አባላት ፓርቲው ለሁለት ተከፍሏል እየተባለ የሚነገረውን አስተባብለው በሚቀጥለው የአዲስ አበባና የማሞያ ምርጫ ለመወዳደር ጠንካራ ዝግጅት እያካሄድ እንደሆነ በመግለጫው ላይ ተናግረዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
በኦሮሚያና በሶማሌ ክልሎች ወሰኖች ባሉ ወረዳዎች ውስጥ እየተካሄደ ካለው የጥቃት እርምጃዎችና ግጭቶች ጋር በተያያዙ ምክንያቶች ከተፈጠረው የጸጥታ ቀውስ ጋር ተያይዞ ከሶማሌ ክልል የተፈናቀሉ ከ40 ሺህ እስከ 50 ሺህ የሚሆኑ የኦሮሞ ተፈናቃዮች ምስራቅ ሐረርጌ መግባታቸውን የዞኑ አስተዳዳሪ ማምሻውን ለቪኦኤ ገልጸዋል። በሌላ በኩል ደግሞ ጭናክሰን ውስጥ ዛሬ በተፈጠረ ግጭት የሶስት ሰው ሕይወት መጥፋቱ ተሰምቷል። ይህ በዚህ እንዳለ ከዚሁ የሁለቱ አጎራባች ክልሎች ቀውስ ጋር ተያይዞ ጎረቤት ሶማሌላንድ ውስጥ በስደት የሚኖሩ ኢትዮጵያውያን ህይወት ያጠፋ ጥቃት እየተፈጸመባቸው መሆኑና ከፍተኛ ስጋት ላይ እንደሚገኙ የገለጹ ናቸው። ሰሎሞን አባተ ዝርዝሩን ይዞ ቀርቧል።
የኦሮሚያና የሶማሌ ክልሎች ውጥረት እየተባባሰ መምጣቱ በታየባቸው ባለፉት ሁለት ቀናት ውስጥ ከተለያዩ የሶማሌ ክልል አካባቢዎች እየተፈናቀሉ ያሉ የኦሮሚያ ተወላጆች ወደ ምስራቅ ሐረርጌ ዞን መግባታቸውን ዛሬም ቀጥለዋል። ዜጎቹ እየተፈናቀሉ ያሉት ከጅጅጋ፣ ከቀብሪ በያ፣ ከጎዴ፣ ከሃርትሼክና ከሌሎችም አካባቢዎች መሆኑን የዞኑ ዋና አስተዳዳሪ አቶ መላኩ ፋንታ ማምሻውን ገልጸውልኛል።
ከምስራቅ ከጅጅጋ አካባቢ ያው ከኢትዮ ሶማሌ አካባቢ የሚመጡ በርካታ ተፈናቃዮች አሉ። ትላንትና ወደ 76 መኪና አካባቢ ነው ወደዚህ የመጡት። ይሄ 76 አብዛኛው 70 መኪና ተሳቢ ነው፣ ሌላው አይሱዙዎች ናቸው። ዛሬ ደግሞ ወደ 34 መኪናዎች በአዲስ መልክ ገብተዋል። ሲኖትራክ አለ፣ አይሱዙ አለ፣ ተሳቢም አለ ማለት ነው። እና አጠቃላይ የመኪናውን ብዛት ስናየው ምዝገባ ላይ ነን ያለ ነው። ያው የተፈናቀለ ሰው ስለሆነ ትንሽ ተረጋግተው ሙሉ በሙሉ ያለውን ሰው መመዝገብ አልተቻለም። ግን በመኪና ብዛት ስናየው አጠቃላይ የመጣ ሰው ወደ 40-50 ሺህ ይጠጋል ተብሎ ነው የሚታስበው።
ተፈናቃዮቹ እየሰፈሩ ያሉት በሐረር ከተማ የመንግስት አዳራሾች እንዲሁም ሌሎችም ምቹ ናቸው ተብሎ በሚታሰቡ አካባቢዎችና በጊዜያዊ ድንኳኖች ውስጥ መሆኑን እንዲሁም ጅጅጋ አቅራቢያ በምትገኘው ጭናክሰን ከተማ ውስጥ በወታደራዊ ካምፕ፣ በትምህርት ቤቶችና ባሉ ክፍት ቦታዎች ሁሉ እየሰፈሩ እንደሚገኙ አስተዳዳሪው ገልጸዋል። ተፈናቃዮቹ ሴቶችና ሕፃናት እንዲሁም አረጋውያንም የሚበዙባቸው መሆኑና የተለያዩ ቤተሰቦችም እንዳሉ አቶ መላኩ ጠቁመው ተለያይተው የቀሩ የሕክምና አገልግሎት፣ ውሃና ምግብ ለማቅረብ ለአደጋ መከላከልና ዝግጁነት ከተያዘ በጀት እየተጠቀሙ ፍራሽና ብርድ ልብስ ማሟላትን የመሳሰሉ ስራዎች እየተከናወኑ መሆናቸውን ተናግረዋል።
ተከፋፍሎ የቀሩና እየተበታተኑ አሉ።
እና አንዳንድ ቦታ ላይ ሌላም ጉዳት ደርሷል ብለው የሚናገሩ አሉ። አክቹዋሊ አላረጋገጥንም እንጂ በእነሱ ያገኘነው ግርድፍ መረጃ ማለት ነው። እነሱ አሁን እዚህ የመጡት ተፈናቃዮች በነገሩን መሰረት ይህን ያክል ሰው ህይወትም አልፏል ብለው የሚያነሱልን አለ።
የት?
ይህንን ትክክለኛው ማረጋገጫ ከወሰድን በኋላ የምንገልጽ ይሆናል። አሁን በሚሰጡን መረጃ ማለት ተፈናቃዮች በሚሰጡን መረጃ ቤተሰብ ለሁለት ተለይቶ የሚመጣ አለ፣ ተለያይቶ የሚመጣ ማለት ነው። ስለዚህ ከመጡ በኋላ ትንሽ መረጋጋት የሚጎለው ልጆቼ ቀርተዋል፣ ወንድሜ ቀርተዋል፣ ባለቤቴ ቀርተዋል፣ እንዲህ እንዲህ አይነት ነገሮች አሉ። በተቻለ መጠን ከሚመለከታቸው አካላት ጋር በተለይ ደግሞ የምስራቅ እዝ መከላከያ ሰዎችን በስርዓቱ ወደዚህ መምጣት የሚችሉበት ሁኔታ እያመቻቹ ስለሆነ ከነሱ ጋር በመነጋገር ቢቻል ቤተሰቡን አንድ ላይ ማሰባሰብ ማንኛውም ሰው ሰላማዊ በሆነ አግባብ እዚህ መምጣት የሚችልበት ሁኔታ እንዲመቻች የሚል ነገር እየሰራን ያለ ነው ማለት ነው።
ስለዚህ ፌዴራል ኃይሎች ጣልቃ እየገቡ ነው ማለት ነው እንደሚሉኝ?
አዎ፣ በተለይ የፌዴራል መከላከያ በተለይ እዚህ ምስራቅ እዝ ጣልቃ ገብቶ በተቻለ መጠን የተፈናቃዩ በሰላማዊ መንገድ ማረፍ ወደሚችልበት አካባቢ እንዲያርፍ ማድረግ፣ ባረፈን ቦታ ላይ ምንም ችግር እንዳይገጥመው ጥበቃ የማገዝ የመሳሰሉ ነገሮች እየተነጋገርና እየተወያየን የሰራንበት ሁኔታ ነው ያለው።
በሌላ በኩል ደግሞ አሁን እየታየ ላለው ሁኔታ ተጠያቂው ማን ነው ይላሉ ብያቸው ነበር። በሰሞኑ ቀውስ የግንባር መስመር ላይ የሚገኘው የምስራቅ ሐረርጌ ዞን ዋና አስተዳዳሪና የጉዳዩም ቀጥተኛ ባለቤት የሆኑትን አቶ መላኩ ፋንታን
ይሄ ነው ተጠያቂ የሚል እንደዚህ ለይቼ መናገር ቢከብደኝም ህዝቡ ሰላም ፈላጊ ነው። በተለይ የኦሮሞ ህዝብ ድንበር ላይ ያለው ህዝብ፣ በኢትዮ ሶማሌ በኩል ያለውም ህዝብ ሰላም ፈላጊና አብሮ የኖረ በአንድነት በአንድ አስተሳሰብ ያለ የተዋለደ ነገም ወደፊትም አብሮ የሚኖር ህዝብ ነው። ስለዚህ ይሄ ህዝብ ሰላም ነው የሚፈልገውና ይሄ ህዝብ ተጠያቂ ነው የሚያሰኝ ነገር የለም። እኔ ግን መታየት አለበት ብዬ የማስበው ሪፈረንደሙ ከተካሄደ በኋላ የማካለል ስራዎች በአስቸኳይ ማለቅ ነበረባቸው። የማካለል ስራ የታ ያለቀባቸው ቦታዎችም ላይ የሚመለከተው ገለልተኛ አካል በመሀል ገብቶ ሪፈረንደሙም ሲካሄድ እውቅና የሰጠው አካል በመሀል ገብቶ አንተ ትክክል አይደለህም፣ እዚህ ላይ መቆም አለብህ፣ አንተም ትክክል አይደለህም ብሎ ትክክል ያልሆነው ላይ ህጋዊ እርምጃ መውሰድ አለበት ማለት ነው።
ለምን እስካሁን አላደረገም
ባለመሆኑ ነው ይህ ችግር እየሰፋ የመጣው ማለት ነው። እንደ ኦሮሚያ ክልላዊ መንግስት ሪፈረንደም ከተካሄደባቸው ቀበሌዎች አንዲት ስንዝር የኦሮሞ ህዝብ ወደዛ ሄዶ ግጭት የፈጠረባቸው አንድም ቦታ የለም ማለት ይቻላል። ዞሮ ዞሮ ይሄንን በዚህ አግባብ ማየትና መፍታቱ ለቀጣይም መፍትሄ መስሎ ነው የሚሰማኝ።
ያንን ውሳኔ ህዝብ ያስፈጸመ አካልና ፌዴራሉ መንግስት ለምንድን ነው እስካሁን ድረስ እንደዛ አሁን እርስዎ እየጠየቁ ያሉትን እርምጃ ሳይወስዱ የቀሩት?
እንግዲህ ይሄ ይጀመራል፣ በመሀል ያቋርጣል፣ ለቀጣይም መፈታት አለበት ብሎ የሁለቱም ክልል መንግስታት ውልኝነት ነበር። ይህንን የፌዴራል መንግስትን በመሀል ተገኝቶ እንዲፈታና እልባት እንዲያገኝ በተደጋጋሚ ተሞክሮ ግን እልባት ሳያገኝ መጨረሻ ወይም ፍጻሜ ሳያገኝ እያቋረጠ ያለበት ሁኔታ ነው ያለው። በዚሁ መካከል ግጭቱ እያገረሸ የመጣበት ሁኔታ ስላለ አሁንም በአጭር ጊዜ ውስጥ የጉዳይ ማለቅ እንዳለበት አቅጣጫ ተሰጥቶ ለመስራት ዝግጅት ላይ ባለን ጊዜ ነው የችግር ተፈጥሮውን ሁከት ማስቆምና ሰላምን የመስጠት ስራ እየሰራን ያለ ነው።
እርስዎ አሁን ለጊዜው ማንንም መወንጀል አልፈልግም ብለዋል አቶ መላኩ። እኔ የሶማሌ ክልል የመንግስት ኮሚኒኬሽንስ ጉዳዮች ቢሮ ኃላፊን አቶ ኢድሪስ እስማኤልን አነጋግሬያቸው የክልሉን ፕሬዚደንት አቶ ለማ መገርሳን፣ የመንግስት ኮሚኒኬሽንስ ጉዳዮች ቢሮ ኃላፊውን አቶ አዲሱን፣ የክልሉን የጸጥታ ኃላፊ እንዲሁም እርስዎን አቶ መላኩን በስም ጠርተው የዘር ፍጅት እየመሩ ናቸው ሲሉ ከሰዋል። እና ይሄ ደግሞ የሶማሌ ብሔራዊ ክልላዊ መንግስት አቋም ነው ብለው ነግረውኛል። ምንድን ነው እርስዎ ለዚህ የሚሉት?
እኔ መነሻዬም ላይ ለማንሳት እንደሞከርኩት የኦሮሚያ ክልላዊ መንግስት በዚህ ህዝብ መካከል ሰላም እንዲኖር የመጨረሻ እስከ መጨረሻው ድረስ ትዕግስት ሲያደርግ የነበረ አሁንም ድረስ ትዕግስት እያደረገ ያለበት ሁኔታ ነው ያለው። ቅድም ለማለት እንደሞከርኩት ማንኛውም ገለልተኛ አካል በመሀል ገብቶ የሚያየው ከሆነ የኦሮሚያ ክልላዊ መንግስት አርሶ አደሩ የሆነ አርብቶ አደሩ መንግስት አንድም ስንዝር መሬት ወደ ኢትዮ ሶማሌ ገብቶ የነካው ነገር የለም። በጉልበት የመግባት ህዝቡን የማፈናቀል ህዝቡን በተለያየ አግባብ ህይወቱ እስኪያልፍ ድረስ የማድረጉ ሁኔታ በተደጋጋሚ ሲደረግ የነበረው በኢትዮ ሶማሌ በኩል ነው። ምክንያቱም በኦሮሚያ በኩል ችግሩ በጦርነት ሳይሆን በሰላማዊ መንገድ ነው የሚፈታው የሚል ጽኑ እምነት አለ። እስከ መጨረሻው ሰዓት ድረስ ማለት ነው እስከ ወረዳ ከተማ ድረስ ገብተው በታጠቀ ኃይል በልዩ ታጠቀ ኃይል እየደበደቡ ግን አንድም አይነት የታጠቀ የፖሊስ ኃይል ሳይመደብ ራሱ ህብረተሰቡ ባለው ባህላዊና በተለያየ መንገድ ራሱን እየተከላከለ የቆየበት ሁኔታ ነው ያለው። ከዚህ አንጻር ሳይ ይሄ የክልሉ ፕሬዚዳንት ማንም ብሎ የገለጸው ግለሰብ እንግዲህ እኔ በእውቅና ላይ ተመስርቶ የሚገልጽ ወይም ከስሜት ሰርቶ የሚገልጽ ምስሉ አይሰማኝም። ምክንያቱም ባለፈው ሲያነሳ የነበረው ሌላ ነገር ነው። በህዝባችን መካከል የተፈጠረውን ግጭት የሚመሩ የውጭ ኃይሎች ጸረ ሰላም ኃይሎች ናቸው፣ የሁለቱ ህዝብ አይደለም መንግስት አይደለም የሚል መግለጫ ከሰጠ በኋላ በሁለተኛው ቀን ደግሞ እንደዚህ ናቸው የሚል ነገር ገልጿል። ስለዚህ ይሄ ህዝብን ለማጣላት ለማቃረን የሚሞከርበት ሁኔታና ከእውነት የራቀ የራሳቸውን ችግር የመሸሸግ ጉዳይ ነው ያለው። እኔ ተጠያቂነት ሲባል ከስሜት በጸዳ እና በኃላፊነት መንፈስ ሊገለጽ የሚገባው ሲሆን ትንሽ የተደበላለቀና አንዳንዴ ግልጽና ትክክለኛም ያልሆነ ከእውነት የራቀ ነገር የተገለጸበት ሁኔታ ነው ያለው። በእኛ በኩል ግን በትክክለኛው ነገር መናገር የሚቻለው የኢትዮ ሶማሌ ህዝብ ኦሮሞን መውጋት አይፈልግም። የኦሮሞ ህዝብ የኢትዮ ሶማሌ ህዝብ መውጋት አይፈልግም፣ እስካሁንም አልወጋም።
ይህ በእንዲህ እንዳለ ዛሬ ጭናቅሰን ከተማ ውስጥ የሶማሌ ክልል ልዩ ፖሊስ አድርሶታል በተባለ ጥቃት 3 ሰላማዊ ሰዎች መገደላቸው ተሰምቷል።
አዎ፣ ይሄ መረጃ አለኝ። እኔ መረጃ ትክክል ለመሆኑ ልክ ያለሁኝ የተጎዱ ሰዎች ወደ ሕክምና መጥተው ወይም ወደ ሆስፒታል መጥተው ትክክለኛ መሆን አለመሆኑን ለማረጋገጥ ልክ ያለሁ ግን በመረጃ ደረጃ አለኝ። ይህን ካረጋገጥኩ በኋላ መግለጫ ብሰጥበት ወይ ሀሳብ ብሰጥበት ይስማማኛል።
በሌላ በኩል ደግሞ ሶማሌላንድ ውስጥ የሚኖሩ ኢትዮጵያውያን ከሰሞኑ በተለይ ከትናንት በስቲያ አወዳይ ከተማ ውስጥ የተፈጠረውን ግጭትና የተፈጸመውን ግድያ ተከትሎ ጥቃት ተፈጽሞባቸዋል። ሀርጌሳ የምትገኝ ሪፖርተራችን በላከችው ዘገባ መሰረት በሁኔታው ተቆጡ የተባሉ የከተማይቱ ሶማሊያውያን ነዋሪዎች በኢትዮጵያውያን ስደተኞች ላይ ጥቃት ከፍተው 2 ኢትዮጵያውያንን ገድለዋል። አንድ ሌላ ስደተኛ ላይ ከባድ የአካል ጉዳት አድርሰዋል። ሪፖርተራችን አንዳንዶቹን አነጋግራ ነበር።
መሐመድ ኢብራሂም ኢሳ ጃኒ መቃፍያ ኦሮሞን አጎዳይ ከይሰ ጅርቶ ኑቲዝ ኑ ሃላለን ዱቢተን ሀርጌሳ ከይሰ ኸይልማን ኩደንቀቡ ጅረ ኸይልማን ቶርበቀቡ ጅረ።
መሐመድ ኢብራሂም እባላለሁ። የአወዳይ ነዋሪ ኦሮሞዎች የእኛንም ሁኔታ ተመልከቱ። ሀርጌሳ ውስጥ እስከ 10 እና 7 የወለደ ነዋሪ አለ። አወዳይ ውስጥ ያለ ሶማሌ ሲታጠቁ ለእኛ ምን አሰባችሁ ነው? ሁላችንም ያለብን ችግር እጅግ ከባድ ነው። እኛ ወንድማማች ሕዝብ ነን። እናንተ በዘር ማጥቃት ስትጀምሩ እኛም መጠቃታችን አይቀርም። ወደ መገዳደል እንዳትመለሱ እጠይቃለሁ።
እዚያው ሶማሊላንድ ውስጥ የሚኖሩ ሌላው ኢትዮጵያዊ ሐሰን ማአሊም ስደተኛ ናቸው። ተመሳሳይ መልእክት አላቸው።
ኡመኒ ኦሮሞ ዳኸን አውዳይ ጅርተን ረብሻ አመዴሙ ጅሩኸና ኡመኒ ኦሮሞዳ ብየቲ ገርቴ ሶማሊላንድ ኸይሰ ጅረን ሚደማ ዋን ጅረኒፍ ከሚደሜ
አወዳይ ውስጥ የምትኖሩ የኦሮሞ ሕዝብና የሶማሌ ሕዝብ በሁለታችሁም በኩል ግጭቱ እንዲቆም እጠይቃለሁ። በእናንተ ጥልኛ ባለንበት አገር እየተጎዳን ነው። እናንተም ተጎድታችኋል። የኦሮሞ ሕዝብ የኢሳቅ ሕዝብ እንዳይጎዳ እንጠይቃለን። አመሰግናለሁ።
ከሀርጌሳ ነዋሪ ኢትዮጵያውያን መካከል ሪፖርተራችን ያነጋገረቻት ሌላ ስደተኛ ሁኩል መሐመድ ሰፋ ያለ መልእክት አስተላልፋለች።
አካንጂ ኦሮሞ አራ አካር መኸይዝ ጅርቱቲ ነጊ አካር ከቱ ረብሻ ዱፍተ ተነራ ነጊ አካር ከቱ ኑቲ አርጌሰ ኸይሰ ጅራኑ ለ ነጊ አናከ ጅራኑ
ኦሮሞ ባለበት ሁሉ በሰላም እንዲኖር ከዚህ ከመጣው ብጥብጥ እንድንድን በተለይ እዚህ ሀርጌሳ ውስጥ የምንኖር በሰላም ኑሯችንን እንድንቀጥል ኢትዮጵያ ያሉ ወገኖቻችንም በሰላም እንዲኖሩ እኛም ድሮም ዛሬም ወንድማማቾች እንደመሆናችን ለሰላም እንስራ። ሶማሌም ኦሮሞም ልጆቻችንም በሰላም እንዲኖሩ ግጭት እንድታቆሙ በሰላም እጠይቃችኋለሁ።
ይህ በእንዲህ እንዳለ ሀርጌሳ፣ በራማ፣ ጋቢላይና በሌሎችም የሶማሌላንድ ከተሞች ውስጥ በሚኖሩ ኦሮሞዎችም ሆነ ሌሎች ኢትዮጵያውያን ላይ ዜጎቻቸው ጥቃት እንዳያደርሱ የሶማሌላንድ የደህንነት ሚኒስትር ደኤታ መሐመድ ሙሳ ዲሬ ጥሪ አስተላልፈዋል።
ጥትካለ ላይ እህልኮ ግን በለምባህገል ቾክተ ሀርጌሰ ቾክተ በኦሮሞ ቾክተ ገቢሌ ቾክተ ጥልኬ ነሱዱ ደያ ከለ ቾክተ
የሁለቱን ኢትዮጵያውያን መገደልና የአንዱንም መቅሰል ያስታወሱት ሚስተር መሐመድ ሙሳ ዲሬ የጸጥታ ኃይሎቻቸው ለኢትዮጵያውያኑ ስደተኞች ጥበቃ እንዲያደርጉ ትዕዛዝ ማስተላለፋቸውን አመልክተዋል። በሌላ በኩል ደግሞ የሶማሌ ብሔራዊ ክልላዊ መንግሥት የኮሚኒኬሽንስ ጉዳዮች ቢሮ ፌስቡክ የዛሬ 15 ወር ማራቪ ፖስት የሚባል የማላዊ ጋዜጣ ያወጣውን ሶማሊያውያን ፍልሰተኞች ሊሆኑ ይችላሉ ብሎ የዘገበበትን ጋዜጣው የ15 ሰዎች አስከሬን የሚያሳይ ፎቶግራፍ ከትናንት በስቲያ አወዳይ ላይ ከተፈጸመው ግድያ የተወሰደ ፎቶግራፍ አስመስሎ አውጥቷል። ስለዚህ የሥነ ምግባርና የፎቶግራፍ ባለቤትነት ጥያቄ የሚያስነሳ ጉዳይ እንዲሁም ስለ ዛሬ ሁኔታዎች ለማነጋገር ወደ መንግሥት ኮሚኒኬሽንስ ጉዳዮች ቢሮ ኃላፊው ወደ አቶ ኢድሪስ እስማኤል ደውዬ ነበር። ጉዳዩ በቀጥታ እሳቸውን ይመለከታልና ስብሰባ ላይ መሆናቸውንና ዘግየት ብዬ እንድደውል ነግረውኝ ከተለያየን በኋላ መልሼ ላገኛቸው በተደጋጋሚ ያደረግኩት ጥረት ሳይሳካ ቀርቷል።
የመጨረሻው የመጽሔቱ የትንታኔ ርዕስ ወደ ዩጋንዳ ያሻግረናል። የዩጋንዳው ገዢ ፓርቲ በአገሪቱ ሕገ መንግሥት ለፕሬዚዳንትነት የሚወዳደሩ እጩዎችን ዕድሜ የሚወስነውን አንቀጽ ለመሰረዝ የሚያስችል ሐሳብ ለምክር ቤቱ እንደሚያቀርብ አመለከተ። እርምጃው ለረጅም ጊዜ በስልጣን ላይ የቆዩት ፕሬዚዳንት ዮዌሪ ሙሴቬኒ በመጪው ምርጫ መወዳደር የሚያስችላቸው ቢሆንም ለፓርላማ የቀረበው ሐሳብ ግን ከወዲሁ ከራሳቸው ከሙሴቬኒ ፓርቲ ሳይቀር ተቃውሞ ገጥሞታል። ሀሊማ አቱማኒ ለአሜሪካ ድምፅ ከካምፓላ ያጠናቀረችው ዘገባ ዝርዝሩን ይዟል። ሰለሞን ክፍሌ ያቀርበዋል።
በዩጋንዳ ሲናፈስ የቆየው ግምታዊ ዜና አሁን ፍጻሜ አግኝቷል። የገዢው ብሔራዊ ተከላካይ እንቅስቃሴ ፓርቲ አባላት ትላንት በአደባባይ ሲናገሩ በአንድ ሳምንት ጊዜ ውስጥ በሀገሪቱ ሕገ መንግሥት ውስጥ የሰፈረውን ለፕሬዝደንትነት የሚወዳደሩ እጩዎች ዕድሜ የሚወስነውን አንቀጽ ለመሰረዝ የሚያስችለውን ሐሳብ እንደሚያቀርቡ ይፋ አድርገዋል። በፓርላማው የገዢው ፓርቲ ተወካይ ጄምስ ካኩዛ ዕድሜ የሚወስነውን ሕግ ልዩነት ፈጣሪ ነው ብለውታል።
ምክንያቱም በፖለቲካ የፈለገውን እጩ ተወዳዳሪ ለመምረጥ ወሳኙ ሕዝብ ነው እያልክ በዕድሜያቸው ስለ ገፉ ልዩነት ልታደርግባቸው አትችልም።
የዚህ ሐሳብ ተቃዋሚዎች የሚሉት ግን በሕገ መንግሥቱ ውስጥ እንዲሻሻል የቀረበው ሐሳብ ፕሬዚደንት ዮዌሪ ሙሴቬኒን ሥልጣን ላይ ለማቆየት ሲባል ብቻ የተሸረበ ሴራ ነው ነው። እንደሚታወቀው ሙሴቬኒ ሀገሪቱን ከሰላሳ ዓመታት በላይ መርተዋል። የምድሪቱ ከፍተኛ ሕግ በሆነው በዩጋንዳ ሕገ መንግሥት መሠረት ደግሞ የአንድ ፕሬዚደንት የዕድሜ ገደብ 75 መሆኑ በግልጽ ተቀምጧል። በዩጋንዳ መጪው ምርጫ እንደ አውሮፓውያን ዘመን አቆጣጠር በ2021 ዓ ም ሲካሄድ እንግዲህ ሙሴቬኒ 79ኛ ዓመታቸውን ይይዛሉ። ሙዚቀኛው ባቢ ዋይን በግላቸው ተወዳድረው በማሸነፍ የምክር ቤት አባል የሆኑት በቅርቡ ነው። አሁን በገዢው ፓርቲ የቀረበውን ሐሳብ በመቃወም ትላንት ወጥተው ሲናገሩ ሀገሪቱ ውስጥ በስፋት ለሚታየው ድህነት፣ ለሥራ አጦች መበራከትና በመንግሥቱ ኃይሎች ለሚፈጸም ዐመፃ ተጠያቂው የዩዌሪ ሙሴቬኒ መንግሥት ነው ብለዋል።
We only have this one chance. We must make the pledge that we shall not allow this amendment to pass.
ያለን ዕድል ይሄ ብቻ ነው። እናም የቀረበው ሐሳብ እንዲያልፍ መፍቀድ የለብንም። ተቃውሟችንን መግለጥ ይኖርብናል። ወንድሞቼና እህቶቼ ሆይ ሕገ መንግሥታችን ተዳክሞ ሊከላከልልን የማይችልበት ደረጃ ከመድረሱ በፊት እኛ መከላከል አለብን።
የቀረበውን ሐሳብ የሚቃወሙ በፓርላማው ያሉ የተቃዋሚ ፓርቲ አባላት ብቻ አይደሉም። የአሜሪካ ድምፅ የገዢውን ፓርቲ አባል ባርናባስ ቲንካሲሜሬንም አግኝቶ አነጋግሯል።
This country belongs to all of us. His time is over. 35 years for God's sake. You can't understand.
ይህች አገር የሁላችንም ነች። የሙሴቬኒ ጊዜ አክትሟል። እግዚአብሔር ያሳያችሁ። እኚህ ሰው ሥልጣን ላይ ላለፉት 35 ዓመታት ቆይተዋል። ኡጋንዳውያን ተነሱ። በንቀት ልንታይ አይገባም።
ፕሬዚደንት ሙሴቬኒ ራሳቸው እስካሁን ድረስ በአደባባይ ወጥተው የዕድሜ ገደቡን የሚወስነውን ሕግ መሰረዙን እንደሚደግፉ ያስታወቁት ነገር የለም። ጋዜጠኞች ከትላንት በስቲያ በቤተ መንግሥት ውስጥ በተካሄደ መግለጫቸው ወቅት ስለ ጉዳዩ አንስተው ላቀረቡላቸው ጥያቄ የሰጡት ምላሽ ወሳኙ ፓርላማው ነው የሚል ነው።
So for us our work was finished. The rest is now for you, the young people and for the MPs and other.
እኛን በተመለከተ ስራችንን አገባደናል። ቀሪው የእናንተ ወጣቶቹና የምክር ቤቱ አባላት እንዲሁም የሌሎቹ መሪዎች ስራ ነው የሚሆነው። የኡጋንዳንና ብሎም የአፍሪካን ፍላጎት በተመለከተ የመምከሩ ስራ የእናንተ ወጣቶቹና የፓርላማ አባላቱ ነው።
ሙሴቬኒ በንግግራቸው መጨረሻ ላይ ግን ከሰባ አምስት ዓመት ዕድሜያቸው በላይ ሀገሪቱን ለመምራት አቅሙ አይኖራቸውም ብሎ የሚጠራጠር ማንኛውም ሰው ካለ ሐኪሞችን ማነጋገር ይችላል ብለዋል።
አድማጮች የአርብ ምሽት ፕሮግራማችን እስከ 4 ሰዓት ድረስ ይቀጥላል። አሁን ደግሞ በነጻው የስልክ መስመር በ202-205-9942 ከእናንተ ከተቀበልናቸው አስተያየቶቻችሁ ለሰዓቱ ጥቂቱን እናሰማችሁ።
ቢኒያም እባላለሁ ከሳን ፍራንሲስኮ ነው የምደውላችሁ። የሰሞኑን የዜና አወዳዳራችሁን ያጣበበው በኦሮሚያና በሶማሊያ መካከል የሚካሄደው ደም መፋሰስ ነው። ይሄ ደግሞ በጣም እጅግ የሚያሳዝን ነው። ያለው በህዋስ የሚዘወረው አስተዳደር ይሄን ነገር ዝም ብሎ እየተመለከተው እንደሆነ ነው የምንመለከተው። ዛሬ የወልቃይት መሬት ገንጥለው ወስደዋል፣ የቦሎን መሬት ገንጥለው ወስደዋል። ትግሉ ለዘረፋ ነበር ማለት ነው እንጂ ለኢትዮጵያ ህዝብ እንዳልሆነ ነው የሚያሳየው። የዛሬ 23 ዓመት አካባቢ የዚህ የኤትኒክ ፌዴራሊዝም ጉዳይ መጨረሻው ይሄ እንደሚሆን ተነግሯል። መለስ ዜናዊም በማሽሟጠጥ ነው መልስ ሰጥ የነበረው። ስለዚህ የኢትዮጵያ ህዝብ አንድነቱን ጠብቆ በጋራ ይሄንን አያቶቹ ደማቸውን አፍሳን ጣቸው ከስቶ ያቆዩትን ሀገር መጠበቅ ያለብን ስለሆነ በጋራ ሁላችንም ቆመን ሀገራችንን ማዳን ይገባናል ማለት ነው። መታደግ ይገባናል ማለት ነው።
ኦፒዎች ለ2010 ዓመተ ምህረት አዲስ አበባ በጤናና በሰላም እንኳን አደረሳችሁ። እንዲሁም በመላው ኢትዮጵያውያን ጭምር መልካም አዲስ ዓመት ይሁንልን ይሁንላችሁ በማለት የመልካም ምኞት መግለጫዬን ይድረስልኝ እላለሁ። በድሉ ከሜርላንድ
ጠነስልኝ ቪዎች በቃ ሰላም ሳይና ቀርባለሁ። ባለፈው ሳምንት ትዝታ የሶማሌና የኦሮሞ ክልል ባለስልጣኖች ብላ አነጋግራለች። ለምንድን ነው ህዝባችን እነሱ ስልጣናቸው ለማስረዘም ክልል በማለት ህዝቡ የሚያልቀው? ድምፁ ለህዝቡ ለምን አይሰጥም? ህዝቡ ለምን አይጠየቅም? ህዝቡ ለምን ይሞታል? እነሱ ስልጣናቸው ለማቆየት አረባካች። ማን ነው ለኢትዮጵያ ህዝብ እውነተኛ ተጠሪ የሚሆነው? እንደገና ድርቅ ይባላል፣ ጦርነት ይባላል፣ ህዝቡ ኑሮ መሮታል። መናገር እንዳይችል ባፈሙት ተደቅኖበታል። ለሰጣችሁኝ እድል በጣም አመሰግናለሁ።
አስተያየቶቻችሁን ያደረሳችሁን አድማጮች እናመሰግናለን። ታዲያ በስልክ እንደደረሱልን ሁሉ በኢሜይል የደረሱንም በርካታ ናቸው። አንዱን እናቀርባለን። ስለ ኦሮሞና ሶማሌ ወገኖቻችን የጎሳ ውጊያ አስመልክቶ ይህን እላለሁ እባካችሁ አስተላልፉልኝ ያሉት ሳህሉ ቢመርጋ ናቸው። ከደምቢዶሎ ባደረሱን የኢሜይል መልእክታቸው የሀገራችን ነገር ያስጨንቀኛል። የሰው ልጅ ሰልጥኖ ብዙ ተአምር የሚባል ስራ በሚሰራበት በዚህ ዘመን የህወሓት መራሹ የኢህአዴግ መሪዎች ለሚዘርፉት ሀብትና መሬት ብለው አገሪቱን በጎሳ ሸንሽነው ሊያጫርሱን ነው። ብዙ ዜጎች ስጋታቸውን በተደጋጋሚ ቢገልጹም እነኚህ ባለስልጣናት ግን የሰሩትን ስህተት ማረም ውርደት መስሏቸው አሁንም የጎሳ ፖለቲካቸውን አጠናክረው ቀጥለዋል ሲሉ ይተቻሉ አቶ ሳህሉ። አቶ ኃይለማርያም ደሳለኝ መረጃ እንደማይደርሳቸው ለህዝብ ተናግረዋል። እሳቸውም የዚህ ስልጣኔ ወይም የወያኔ አፈና ሰለባ መሆናቸው አዘንኩላቸው። እንደ ብዙ ኢትዮጵያውያን የአሜሪካንን ድምፅ የሚከታተሉ ከሆነ ይህን መልእክት አስተላልፉልኝ።
ይቀጥላሉ አቶ ሳህሉ ቢመርጋ። የሚዘረፍም ሀብት የሚኖረው እኮ አገር በአንድነት ስትኖር ነው። ኢህአዴጎች እባካችሁ እናታችንን ኢትዮጵያን በፈጠራችሁት የጎሳ ፖለቲካ አታጥፏት። ለተራውና ለሚሰቃየው ኢትዮጵያዊ የጎሳ ፖለቲካ ምንም አይጠቅመውም። ህዝቡ የሚፈልገው ግለሰባዊ መብቱና የግል ሀብቱ ተጠብቆለት በሀገሪቱ ውስጥ እንደ ልቡ ተንቀሳቅሶ መስራት ነው። ወያኔ ባመጣብን የጎሳ ፖለቲካ ስንት ንጹህ ኢትዮጵያውያን በተለያየ የሀገሪቱ ክፍል በከንቱ አለቁ። ህዝቡ ሰሚ መሪ ስላጣ ለቅሶን የሚያሰማው ለእግዚአብሔር ብቻ ነው ብለዋል ሳህሉ ሲቀጥሉ። የኢትዮጵያ ታሪክ ከዓለም ሀገሮች ታሪክ ጋር ሲነጻጸር ህዝቡ በይበልጥ ተቀራርቦ እንዲኖር የሚያደርግ አኩሪ ታሪክ እንጂ የሚነጣጥል አይደለም። በጎሳ መለያየት የጠባብና ዘራፊ ፖለቲከኞች አጀንዳ እንጂ የብዙሃኑ ኢትዮጵያዊ ጉዳይ አይደለም ይሉና ይቀጥላሉ።
አቶ ኃይለማርያም እግዚአብሔርን ያምናሉ ስለሚባል እባኮን በእግዚአብሔር የሚያምን ሰው አገርና ህዝብን አይከፋፍልም የሚችሉ ከሆነ ይላሉ የደምቢዶሎ አድማጫችን ሳህሉ ቢመርጋ። ኢትዮጵያን ከማጥፋቱ በፊት ይህን የጎሳ ፖለቲካና የጎሳ ክልል ያጥፉልን። መለስ ዜናዊ ኤርትራን አስገነጠሉ፣ የኢትዮጵያን በር ባህር በር ዘጉ። እርሶ ደግሞ የቀረችውን ኢትዮጵያን እንዳይበታትኗት ያስቡበት፣ እውነትን ለመጋፈጥ ድፍረቱ ይኑሮት፣ ለዚህም እግዚአብሔር ይርዳው ሲሉ ሳሉቢ መርጋ ጠንከር ባለትችላቸው ይደመድማሉ። ከደምቢዶሎ ነው።
የአርብ ምሽት ፕሮግራማችን ይቀጥላል። አድማጮች አብራችሁ እንድትቆዩ በድጋሚ እንጋብዛለን። አሁን ወደ ቀዳሚው ውይይት እናልፋለን።
ጎንደር ክፍለ ግዛት ውስጥ በአማራ ክልል በሚገኘው የቅማንት ሕዝብ መካከል ከነገ በስቲያ እሁድ ውሳኔ ሕዝብ ይካሄዳል። ውሳኔ ሕዝቡ ሁለት አመለካከቶች የሚንጸባረቁበት ነው። አንዱ የቅማንት ሕዝብ አማራ ክልል ውስጥ የሚገኝ በመሆኑ መካለል አያሻውም፣ ይህም አማራውን መለያየትና መከፋፈል ነው የሚል ሲሆን፣ ሌላው ደግሞ ምንም እንኳን የቅማንት ሕዝብ በአማራው ክልል ውስጥ ቢሆንም አማራ ስላልሆነ የኢትዮጵያ ሕገ መንግስት አንቀጽ 39 በሰጠው መብት መሰረት ሊካለልና የራሱንም እድል በራሱ ሊወስን ይገባል የሚል ነው ሲል ይንደረደራል የውይይቱ መግቢያ። በዚህ ጉዳይ ላይ አንድ የውሳኔ ህዝቡ ደጋፊና ሌላው ደግሞ ተቃዋሚ የሆኑ ሁለት እንግዶች፣ ሁለቱም ከቅማንት የሆኑ አወያይተናል። አቶ ጥጋቡ ክብረት ከሲያትል ዋሽንግተን ሪፈረንደሙን ወይም ውሳኔ ህዝቡን በመደገፍ፣ አቶ አቡኔ ብሩ ደግሞ በመቃወም ቀርበዋል። ያወያያቸው አዲሱ አበበ ነው። የዛሬውን ክፍል አንድ ውይይት ከሎስ አንጀለስ ካሊፎርኒያ አቶ አቡኔ ብሩ ይህንን ህዝበ ውሳኔ ስለምን እንደሚቃወሙ በሚገልጡበት ይጀምራሉ።
እኛ በጎንደር ህብረት የተደራጀን ጎንደሬዎች የቅማንትን ክልል ከልሎ የራስን እድል በራስ የመወሰን እንቃወማለን። ከመሰረቱ አንቀጽ 39 አጥፊ አንቀጽ ነው። ኢትዮጵያን ለማዳከም ጎሳዎችን ከፋፍሎ እርስ በርስ ለማፋጀት አብረው የኖሩትን የተዋለዱ የሚያከፋፍል ነው በሚል እንቃወማለን። ሰፋ ያሉ ጎሳዎች በኢትዮጵያ ውስጥ በተለያየ በጉርብትና አብሮ በመኖር በጋብቻ በሰላም ይኖሩ የነበሩ ይህ አንቀጽ 39 ተግባራዊ መሆን ከጀመረበት ጊዜ ጀምሮ አለመግባባት በመካከላቸው እየተፈጠረ በየጊዜው ግጭትና ይሄ መንግስት እንኳ ቢያልፍ ቁርሾ ጥሎ የሚሄድ መከራ እየጣለ እንደሆነ ይሄንንም ከግንዛቤ በማስገባት በቅማንት አካባቢ ጎንደር አካባቢ ስንመጣ ቅማንቱ ጎንደሬ ነው፣ የጎንደር ባላባት ነው። ቅማንትና አማራ ከብዙ መቶ ዓመት በፊት ጀምሮ ተጋብቶ ተዋልዶ በአንድ ላይ በአንድ ጣፈንታ የሚኖር ህዝብ ነው። በክፉም በደጉም ተደጋግፎ አንድ ጎንደሬ ህዝብ ነው። ደንበር ተከልሎ መሬት ላይ መስመር ተሰምሮ ከተቀመጠ ግጭት ውስጥ እንደሚገባ ሌሎች አካባቢዎች እንደምናየው የስልጤና የጉራጌ አብሮ ሲኖር የነበረ ህዝብ ምን አይነት ግጭት ውስጥ እንደገባ በአይናችን እያየ ነው ያለን ነው። ባህረ የኦሮሞና የሶማሌን ህዝብ አይደለም።
ወደ ዝርዝር ውስጥ እንደሳል ሄድ
በተለይ ቅማንትና አማራ ተብሎ ጎንደር ውስጥ ለይተን ልንከፍለው የማንችለው ህዝብ ነው። አንድ ቋንቋ፣ አንድ ሃይማኖት፣ አንድ ባህል፣ አንድ አይነት አለባበስ፣ አንድ አይነት አመጋገብ፣ ሁሉ ነገሩ አንድ የሆነ ህዝብ ነው። በዚህ አንቀጽ 39 መብት ሰጥቶናል በሚል ሰበብ ይሄንን ህዝብ አንድም ቤተሰብ በጋብቻው ከማንም ጎሳ በተለየ በከፍተኛ ደረጃ የጋብቻና አብሮ የመኖር እንትን ያለው ጎንደር ውስጥ በቅማንትና አማራ በሚባለው ነው። ይሄን ህዝብ ከሁለት መክፈል አንድን ሰው ከሁለት እንደ መቁረጥ፣ አንድን ቤተሰብ ከሁለት እንደ መክፈል የሚቆጠር ነው።
አቶ ጥጋቡ
ቁርሾ ደግሞ
ይሄን አሁን አቶ አቡኔ ያለውን ነገር ከዚህም በፊት የተከበሩ አቶ ገዱ የአማራ ክልላዊ መንግስት ተናግረውታል። ስለዚህ የሚያሳየው ተቀባብለው የሚሰሩት የጸረ ቅማንት ዲሞክራሲያዊ እንቅስቃሴ መሆኑን ነው። ሰውየው ግለሰቡ የሚያወራው ስለ ኢትዮጵያ ህገ መንግስት ኢትዮጵያ በምትባለው
ሰውየው አቶ አቡኔ ማለት ሆነ።
አዎ እየሰራ ያለውን ህገ መንግስት ነው። እኛ እየደገፍነው ያለው የቅማንትን ህዝብ ተፈጥሯዊና ዲሞክራሲያዊ መብት ነው።
በአንቀጽ 39 መሰረት መስሎ የሚደግፍ
ነው። በአንቀጽ 39 ነው። ይሄ መረጋጋት አለበት። መሰረት ይሄ እኮ በእጃችን ላይ ያለ ወረቀት አለ።
እሺ
አይደለም።
አቶ ጥጋቡ ይጨርሱ። እሺ
አንቀጽ 39 መሰረት አድርጎ በሀገሪቱ ህገ መንግስት እየሰራ ያለውንና ለ75 ብሔር ብሔረሰቦች መብት የሰጠውን ማን 76ኛ በመሆን መብቱን እያስከበረ እየጠየቀ በሬፍረንደም በአማራና በቅማንት ህዝብ ስምምነት መሰረት የተነሳው የቅማንት ህዝብ ጥያቄ በሬፍረንደም እንዲፈታ በራሳቸው ድምጽ እንዲፈታ ባደረጉ ስምምነት መሰረት አሁን ድምጹን
የቅማንት ህዝብ ነው የተስማማው።
አይደለም
የቅማንት ህዝብና የአማራ ህዝብ
አቶ አዲስ በዚህ ላይ ልገባ
ምገባውን በማጠቃለል ላይ ይገኛል። ስለዚህ ምንድን ነው
ሰጣ ገባን የመሰለት ኦፍ ያለ ክርክር ነው። አሳሳቢ ጉዳይ ላይ ነው። እሁድ ህዝብ ውሳኔ ይሰጥበታል። ታዲያ ይሄ ጠበቅ ብሎ የቀጠለ አዲሱ ያዘጋጀው ክርክር ነገ ይቀጥላል። አድማጮች ሁለተኛውን ካቆምበት ይቀጥላል። ቀጠሯችሁ ነገ ይሁን። አሁን ተከታዩ ሳምንታዊ ፕሮግራም ነው። አፍሪካ በጋዜጦች አዘጋጅና አቅራቢ አዳነች ፍሳዬ።
አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል። ኢትዮጵያ የተሰሩ የሚል ምልክት ያላቸው ምርቶች እንደሚበራከቱ ተገለጸ፣ አፍሪካ ባለው ድህነት ላይ እርምጃ እንዲወሰድ ጥሪ ቀረበ የሚሉት ርዕሶች ነው በዛሬው ቅንብራችን የምንመለከተው።
ወርልድ ክራንች የተባለ ከሌሞንድ ጋር የሚሰራ በእንግሊዝኛ የሚወጣ የፈረንሳይ መጽሔት ድረገጽ በቻይና ድጋፍ ኢትዮጵያ ውስጥ ተሰርተው ወደ ውጭ የሚላኩ ሸቀጣሸቀጦች እየተበራከቱ እንደሆነ ይገልጻል። ወርልድ ክራንች ላይ የወጣው ጽሑፍ በአዋሳ የኢንዱስትሪ ፓርክ ባለው ሁኔታ ላይ ተመርስቶ ይተነትናል። ፒተር ዋን የተባሉ 50 ዓመት ዕድሜ የሆናቸው ጄፒ ቴክስታይል የተባለ የቻይና ፋብሪካ ኃላፊ በደስታ ፈገግ እያሉ በማምረት ደረጃ ላይ ደርሰናል፣ በሥራው የተሰማራው የሥራ ኃይል ከቻይና የገባውን ክር ወደ ልብስነት ደረጃው አድርሰው ሜድ ኢን ኢትዮጵያ ኢትዮጵያ ተሠራ የሚል ምልክት የተለጠፈባቸው የካልቪን ክላይንና የቶሚ ሂልፊገርን የመሳሰሉ ሸሚዞች በአውሮፓና በዩናይትድ ስቴትስ ላሉት ሀብታሞች ለመሸጥ ይላካሉ ሲሉ በልበ ሙሉነት መናገራቸውን ወርልድ ክራንች መጽሔት ድረገጽ ጠቁሟል። የአዋሳው የኢንዱስትሪ ፓርክ በቻይኖች የተሠራው በዘጠኝ ወራት ጊዜ ውስጥ ሲሆን ገና ወደ ውጭ መላክ አልተጀመረም። 260 ሚሊዮን ዶላር የወጣበት ውጥን ለኢትዮጵያ በፍጥነት በኢንዱስትሪ ጎዳና መግባት ማስረጃ ነው፣ ሂደቱን የምትመራውም ቻይና ነች ሲል አክሏል። ቤጂንግ በዚች የአፍሪካ ቀንድ አገር በሁሉም ዘርፍ መዋለ ንዋይ አፍስሳለች።
ኢትዮጵያ ወደ ውጭ ከምትልካቸው ዕቃዎች 95 ከመቶዎቹ የሚያልፉት በጅቡቲ በኩል ነው። ስለሆነም ጅቡቲ ታስፈልጋታለች። ቻይና የአዲሱ የሐር ጎዳና ውጥን ዋና አካል መሆን አለማላት። በአጠቃላይ ሲታይ ኢትዮጵያ ውስጥ የሚሰሩት የቻይና ኩባንያዎች በአምስት ዓመታት ውስጥ ከ550 ሚሊዮን ዶላር በላይ የፋይናንስ ካፒታል ወይም ወረት አስመዝግበዋል። በ20 ዓመታት ውስጥ የቻይና መዋለ ንዋይ ከ4 ቢሊዮን ዶላር በላይ ሆኗል፣ 111 ሺህ የሥራ ቦታዎችንም ፈጥሯል ሲል ወርልድ ክራንች የተባለው ድረገጽ ጠቅሷል። ጽሑፉ አያይዞም በአብዛኛው በእርሻ ኢኮኖሚ ላይ የተመሠረተችው ኢትዮጵያ የአፍሪቃ ኢኮኖሚ ማዕከል የመሆን ህልም አላት። እንደ አውሮፓ አቆጣጠር እስከ 2005 ዓ.ም ባለው ጊዜ ውስጥ በ8 ዓመታት ውስጥ ማለት ነው የመካከለኛ ገቢ ሀገር የመሆን እቅድ አላት። አዲስ አበባ በቤጂንግ የማያቋርጥ ድጋፍ ሁለተኛውን የእድገትና የልማት እቅዷን በተግባር ላይ ለማዋል በርትታ እየሰራች ናት ይላል። በአሁኑ ወቅት በኢትዮጵያ ዓመታዊ ገቢ የኢንዱስትሪ አምራችነት ዘርፍ 5% ብቻ ነው የሚይዘው። ባለፈው ሐምሌ ወር ላይ የኢትዮጵያ ከፍተኛ ባለሥልጣኖችና የውጭ መዋለ ንዋይ መዳቢዎች ኮምቦልቻ ላይ የኢንዱስትሪ ፓርክን መርቀው ከፍተዋል። በነገታው ደግሞ በመቀለ ከተማ ያለውን የኢንዱስትሪ ፓርክ ወይም ማዕከል መርቀው ከፈቱ።
ጨርቃጨርቅን በመሳሰሉት የኢትዮጵያ ኢንዱስትሪዎች ኢትዮጵያ ወደ አዲሷ ባንግላዴሽ እንድትለወጥ ወይም ከባንግላዴሽ የላቀች እንድትሆን ቻይና ትፈልጋለች ሲሉ የጄፒ ቴክስታይል ፕሬዚደንት ያንግ ናን መናገራቸውን ድረገጹ ጠቁሟል። ያንግ ናን በቦርዱ ሊቀመንበርነት የሚመሩ የዊሺ ጂንማው የውጭ ንግድ ኩባንያ ለ12 ዓመታት ያህል ባንግላዴሽ ላይ ጨርቃጨርቅን ሲያመርት ቆይቷል። ኢትዮጵያን ከጎበኙ 5 ወራት በኋላ ቅርንጫፎች ለመክፈት ወሰኑ። ጄፒ ቴክስታይል ሐዋሳ ላይ ሲኤንኤች የተባለ የአልባሳት ፋብሪካ አዲስ አበባ አጠገብ ባለው ሌላ ኢንዱስትሪ ፓርክ መክፈታቸውን ወርልድ ክራንች የተባለ ከሌሞንድ ጋር የሚሠራ በእንግሊዝኛ የሚወጣ የፈረንሳይ መጽሔት ድረገጽ አውስቷል። ኢትዮጵያ ውስጥ የኤሌክትሪክ መብራት ዋጋ ርካሽ በመሆኑና በአጓ ማለትም በአፍሪካ እድገትና ዕድል ውል መሠረት ከቀረጥ ነጻ የማድረግ ዕድል ስላለ ኢትዮጵያን ለመዋለ ንዋይ ፍሰት ተመራጭ ያደርጋታል ይላል ድረገጹ ላይ ወጣው ጽሑፍ።
በአፍሪካ ድህነት ላይ እርምጃ መውሰድ የሚያስፈልግበት ጊዜ ነው በሚል ርዕስ የፋይናንሻል ታይምስ ጋዜጣ ድረገጽ ላይ የወጣ ዘገባ በበኩሉ በአሁኑ ወቅት በአፍሪካ ወጣቶች ላይ አለማትኮር የነገ ብልጽግናንና መረጋጋትን አደጋ ላይ መጣል ይሆናል ይላል። እንደ አውሮፓ አቆጣጠር እስከ 2050 ዓ.ም ባለው ጊዜ ውስጥ በ33 ዓመታት ጊዜ ውስጥ ማለት ነው የአፍሪካ ህዝብ ብዛት በእጥፍ እንደሚጨምር ዘገባው ገልጾ ሁለት ገጽታዎች ሊኖሩት እንደሚችሉ ያወሳል። አንደኛው ከህንድ ወይም ከቻይና የበዛ የሥራ ኃይል ኖሮት አፍሪካ አዳጊ የዓለም ኢኮኖሚ አንቀሳቃሽ ሞተር መሆን ሲሆን፣ በሌላ አንጻር ደግሞ በብዙ ሚሊዮን የሚቆጠሩ ወጣቶች ስራና ክህሎት አጥተው የሚሰደዱበት ወይም ደግሞ ተስፋ በመቁረጥ በጽንፈኛ ርዕዮተ ዓለም መጠለፍ ይሆናል ሲል ዘገባው ያስገነዝባል። የሚቀጥሉት 5 ዓመታት ውስጥ የሚወሰደው ውሳኔ ከሁለቱ ክስተቶች የትኛው እንደሚያይል ያሳያል። ዋን የተባለው የጸረ ድህነት ዘመቻ ቡድን ባለፈው ማክሰኞ ባወጣው ዘገባ ለአፍሪካ ሀገሮች የሚሰጠው ኦፊሴላዊ የልማት እርዳታ፣ የአገር ውስጥ ገቢና የሚሰጣቸው ብድር እንደ አውሮፓ አቆጣጠር ከ2012 ዓ.ም አንስቶ ከአምስት ዓመታት ወዲህ ማለት ነው እየቀነሱ ሄደው በአሁኑ ወቅት ዝቅተኛ ደረጃ ላይ እንደደረሱ ዘገባው አውስቷል።
ሀቁ ምንድን ነው? ብዙ ለጋሽ ሀገሮች ለረዴት ይመድቡ የነበረውን በጀት ወደ ሀገሮቻቸው ለፈሰሱ ስደተኞች እየተጠቀሙበት ነው፣ ወይ ደግሞ በአፍሪካ ያለውን ድህነት ከመታገል ይልቅ ለአጭር ጊዜ የውጭ ፖሊሲ ጥቅም ስለሚያውሉት ነው ይላል ፋይናንሻል ታይምስ ጋዜጣ ድረ ገጽ ላይ ወጣው ዘገባ። አያይዞም ዘገባው ለረጅም ጊዜ የጸጥታ ደህንነትና ለመረጋጋት ምርጥ መፍትሄ የሚሆነው ድህነትን መዋጋት እንደሆነ ለጋሾች መገንዘብ ይኖርባቸዋል ካለ በኋላ የዩናይትድ ስቴትስ ሴኔተር ሊንዚ ግራም የተናገሩትን ጠቅሷል። አሸባሪዎችን በበለጠ የሚጎዳ ቦምብ ሳይሆን የሴት ልጆች መማር ነው የሚለውን የሴኔተሩን አባባልም ጠቅሷል። እንደ አውሮፓን አቆጣጠር እስከ 2035 ዓ.ም ባለው ጊዜ ውስጥ በ17 ዓመታት ጊዜ ውስጥ ማለት ነው 450 ሚሊዮን የሚሆን የሥራ ኃይል አፍሪካ ኢኮኖሚ ውስጥ ይገባል። ከአሁን አንስተን እርምጃ ካልወሰድን ታዲያ በሦስት ዓመታት ውስጥ የአፍሪካ ሥራ አጥ ሕዝብ በጀርመን ሥራ ያለውን ሕዝብ ብዛት ያክላል። በ50 ዓመታት ጊዜ ውስጥ ደግሞ ሥራ የሌላቸው አፍሪካውያን ከመላው ሥራ ያለው የአውሮፓ ሕዝብ ግማሽ ይሆናሉ። የወቅቱ የአፍሪካ ትውልድ ጥሩ የትምህርት የክህሎትና የሥራ ዕድል ሳያገኝ ካደገ የተበራከቱ በመሄድ ላይ ያሉት ወጣት አፍሪካውያን ችላ የተባሉ ሆኖ ስለሚሰማቸው ከመንቀሳቀስ በስተቀር ሌላ አማራጭ አይኖራቸውም ሲል ፋይናንሻል ታይምስ ጋዜጣ ላይ ወጣው ጽሑፍ አስነብቧል።
አድማጮች፣ ዛሬው አፍሪካ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን።
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል።
አግላይ ሕጎችና የዜጎችን የሃይማኖትና የእምነት ነጻነት የሚነፍጉ እርምጃዎች የጨቋኝ መንግሥታት ማንነት ማሳያዎች መሆናቸውን የጠቆመው የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የሃይማኖቶች ይዞታ ዓመታዊ ዘገባ የ199 አገሮችንና ግዛቶችን የሃይማኖቶች አያያዝ ይመለከታል ሲል ይንደረድራል። በርዕሰ ጉዳዩ ላይ ያተኮረው የዕለቱ ርዕሰ አንቀጽ በፈጣሪ ላይ ጦርነት የከፈቱ በሚል ክስ የወነጀለቻቸውን ጨምሮ በህዳጣን ማኅበረሰቦች አባላትና በተቃዋሚዎች ላይ እምነትን በመጣል በሚለው የተደበሰበሰ ሕጓ አማካኝነት ዜጎችን ታዋክባለች ሲል ኢራንን ተችቷል። ሰዎች በእምነታቸው ምንነት ሳቢያ ይሳደዳሉ፣ ጥፋተኛ የተባሉም የሞት ቅጣት ይበየንባቸዋል ያለው ርዕሰ አንቀጽ በሳውዲ አረቢያም ይፈጸማል ያለውን ይዘረዝራል። ሳውዲ የእስልምና እምነት ተከታይ ያልሆኑ ዜጎች እምነታቸውን በአደባባይ እንዲያሳዩ ካለመፍቀዷን በላይ እምነትን መጣል፣ እምነት አልባ መሆን፣ እምነትን ማዋረድ እና የመንግስቱን የእስልምና ሃይማኖት አተረጓጎም መተላለፍ በሚሉ ወንጀላዎች ጥፋቶችን ፈጽመዋል ባለቻቸው ላይ ከባባድ ቅጣቶችን የምትጥል መሆኗን አመልክቷል። እምነትን በመጣል በሚለው በዚህ ድርጊት ላይ የደነገገችው ሕግ ፓኪስታንም የሞት ቅጣት ትበይናለች ብሏል። በቻይና በሺዎች ላይ የሚቆጠሩ ዜጎች በሃይማኖታቸው ሳቢያ በገዛ መንግስታቸው ይሳደዳሉ፣ ለእንግልትና ወከባም ይዳረጋሉ ብሏል ርዕሰ አንቀጹ። አያይዞም ሩሲያ የህዳጣን ማኅበረሰቦችን አባላትና የሃይማኖት ቡድኖችን ለማሳደድ ለመያዝና ለመቅጣት ጽንፈኝነትን ለመዋጋት በሚል ያጸደቀችውን ሕግ ትጠቀማለች ብሏል። የአገሮችን የሃይማኖቶች አያያዝ የሚመለከተው ዜና አሉታዊ ብቻ አለመሆኑንም የተናገረው ርዕሰ አንቀጽ እስላማዊውን ጽንፈኛ ቡድን አይሲስን የመሳሰሉ ህዳጣን የማኅበረሰብ አባላት ላይ የጭካኔ ምግባር በመፈጸም የሚታወቁ ቡድኖች ቀደም ሲል ተቆጣጥሯቸው ከነበሩ አካባቢዎች ለመባረር በመገደዳቸው ሰዎች እንደቀድሞ ሁሉ እንደየሃይማኖቶቻቸው እምነታቸውን መከተል ችለዋል ሲል አክሏል። የሀገሮችን የሃይማኖቶች አያያዝ አስመልክቶ የዩናይትድ ስቴትስ ተሳትፎ ፍሬ በማፍራት ላይ መሆኑንም አመታዊውን የሀገሮች የሃይማኖቶች አያያዝ ዘገባ ዋቢ ያደረገው ርዕሰ አንቀጽ አትቷል። አያይዞም ሃይማኖቶች ቁጥጥር በሚደረግባቸው ቪየትናም በጸደቁ አዳዲስ ሕጎች አማካኝነት ሁኔታዎች በዝግታ በመሻሻል ላይ መሆናቸውንም አመልክቷል። ማንም ቢሆን በእምነቱ ሳቢያ በስጋት ለመኖር ተሸሽጎ ለማመን አሊያም ለመገለል መዳረግ የለበትም ያሉት የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ሬክስ ቲለርሰን በቅርቡም ፕሬዚዳንት ትራምፕን ዋቢ አድርገው ክርስቲያኖች፣ ሙስሊሞች፣ አይሁዶችና የሂንዱ እምነት ተከታዮች ሁሉም አማኞች ያለ ልዩነት እንደ ልብና ፈቃዳቸው ማምለክ መቻል አለባቸው ሲሉ የተናገሩትን ጠቅሶ የዕለቱ ርዕሰ አንቀጽ ሀተታውን ደምድመዋል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
የአርብ ምሽት ፕሮግራማችን በዚሁ ያበቃል። ነገ ቅዳሜ በድጋሚ እንገናኛለን። ደህና እደሩ። የትግርኛ ቋንቋ ስርጭት ይቀጥላል።